ሰላም ጤና ይስጥልኝ ተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቤ መሰናዶ ጀምሯል ለምሽቱ ያዝናቸው እና አስተዋውቃችሁ በአሜሪካ የሰነድ አልባ ኢትዮጵያውያን ውጣ ውረድን እንዴት መቀነስ ይቻላል
ፋሳሽ ስታት ምስተራት ይችላል ምክንያቱም ያሰውጣ ካለ አማራጭ የለም የት ሄደ ተሰራል አንተም ይቀየራል የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ሲታገኘው ሌላ ሰው ሆኖ ነው የምታገኘው
በዚህ ዙሪያ ዘገባለን ሌሎች ጥንቅሮችንም ይዘናል ደንገረሞ የለቱን መሰናዶ በመምራት አብራችሁ ቆያሉ ንጉሱ ታምሬ ደግሞ በድምጽና ምስል ምህንድስና አብሮኛል መሰናዶ በጥራት ለእናንተ እንዲደርስ አብሮን ካሉ የስራ ባልደረቦቻችን ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ አመታት መዛግብት ያሳያሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር ዕውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነልቦናዊና ምጣኔ ሀብታዊ ተግዳሮቶች ሲጋለጡ ይታያሉ። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከልም ጥቂት የማይባሉት ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። በዚህ ዙሪያ የተሰናዳው ዘገባ ሀብታም ስዩም እንደሚከተል ያቀርበዋል።
በሜሪላንድ ግዛት ውስጥ ነዋሪ ሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቃለች። ከአመታት በፊት እሷም በዚህ ህይወት ምዕራፍ አልፋበታለችና
12 13 ሰዓት ምንሰራ ይችላል ምክንያቱም ያሰውጣ ካለ አማራጭ የለም የት ሄደ ተሰራል አንተንም ይቀየራል የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እነዚህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆሰው እዚህ ሀገር መጥቶ ገና የተገኘነት ጥያቄው ስላላለቀለት ህክምና ማግኘት አልቻለም ኢንሹራንስ ማግኘት አልቻለም እና ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ ኑሮን ይመሰርታሉ። የኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
ተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶች የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይከተላሉ።
ማህበራዊ ጥቅማጥቅሞች፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳገኙ ያርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም ህገወጥ ነኝ የዚህ ሀገር መንግስትን አስተዳደር አያቀኝም ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀው ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረጅም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ አደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ። ኢትዮጵያኖችን በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸው ኤክስፓየር አድርጎባቸው ምንም አይ ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አን ዶክመንትድ ሊባሉ ይችላሉ።
እንዲሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምትጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ። ስለዚህ የኢንሹራንስ እንደዚህ ዜግነት እና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ነው ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። በነፃ ምግብ የሚያገኙባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤትም ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻርቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለበት። እግዚአብሔርም ከሆነ አላም ወራቨር ይዘኸው መምጣት አለበት በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘ ይረዳሃል፣ ኢንፎርሜሽን ይሰጣሃል። አንዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት አለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። በተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ባለፉት 5 ዓመታት የኢትዮጵያ መገናኛ ብዙሃን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ መገናኛ ብዙሃን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሃን በኢትዮጵያ የሚል ጥናት በቅርቡ ይፋ ሆኗል። ጥናቱ በኖርዌይ ኦስሎ ሜት ዩኒቨርሲቲ የተግባቦት መምህራን በሆኑት በተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ተሬ ሸዳለ የተዘጋጀ ነው። ሁለቱ ምሁራንም ከዚህ ቀደም ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ያቀረቡ ናቸው። እንግዲህ ከሁለቱ አንደኛቸው አነጋግሬ ያሰናዳው ዘገባ ይቀጥላል።
ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 ዓመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎ ሜት ዩኒቨርሲቲ ተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማዮና ይስራ ባልደረባቸው ፕሮፌሰር ቴሬሽዳል የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ አለማዮ
የመንግስት በእምነት ውስጥ በሃይማኖት ትርፍ ውስጥ ለጣልቃይ መግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምትያቸው መንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ወይ አጌንስት አድረማውን በዚህ አባባሉ ግን ምንድን ነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በአገራችን የተከሰቱ ግጭቶችን በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ። እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየታየ ሄደ ማለት ነው። ወይስ ጉድ ባይዘ ወይ ችግሮች ሲመጡ መቅረፍ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ አልቃ መግባት ነበረበት ወይ? የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም ወይ የሚለውን ነገር ታይቀርን አልፋለን ማለት ነው።
በተለይም መደበኛዎቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየው ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ነው። ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ነው አሁን ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ተናል በጣም ኮንፊውዥን ውስጥ እንዳሉ አይተናል። ይሄ ኮንፊውዥን የመጣው በጣም በተለያየ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንንም የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘንድ እምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨመርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚባሉ ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይሄን ዘግቢና አትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ ፖለቲካል ፓርቲው፣ መንግስት እነዚህ ደግሞ በቀጥታም በተዘዋዋሪ መንገድም ጫና ስለሚያደርጉባቸው አብዛኞቹ ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸውም ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ሀብት ላይ ያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
ሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርተዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ነው። መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን እንድን መገናኛ ሚዛን ብቻ በመከታተል የሚያገኘው ሚዛናዊ መረጃ የለም ማለት ነው። በጣም ፖላራይዝድ የሆነ ነገር ነው ብለናል።
ምክንያቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሃንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚህኛው እምነት ብቻ ምንድነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ይቅርታ የእምነት አስተምሮቶቻቸው የጥላቻ ንግግር ነው ወይንም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይንም የሚጥር እየሆኑ መጡ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሃን ራሳቸውን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭት ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል። ዶክተር ሙላቱ
ጋዜጠኛው እንደማንኛውም ሰው ግለሰብ ነው የሚፈልገውን መልረስ ይችላል የሚል ነገር አለ። ከፕራይቬሲ አንፃር የስ መብቱ ነው ማንኛውም ነገር መልረስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው የህዝብ ነው። ሶ እዛ ጋር ያ ህዝብ የሚፈልገውን አንት ነገር አለባበስ ነው መሆን ያለበት ማለት ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልረስ የለበት። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ ወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ ወጣበት ዋናው ምክንያት ቴንሽኑ ነው።
በኖርዌይ ኦስሎ ሜት ዩኒቨርሲቲ ተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬሽዳል ከሶስት አመታት በፊትም የኢትዮጵያ መገናኛ ብዙሃን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ ያዘ ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ የባላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ዘ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካ ነው። በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚክቲቭ ቦዲዎች ወይንም አጠቃላይ ሊደርሽፕ ማለት እንችላለን። ሶ የነሱ ይሁንታ ወይንም የነሱ ያንዳንዱ የሚያረጋግጥ ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። ሶ መንግስት በመገናኛ ብዙሃን ላይ የሚያሳድረው ተጽዕኖ እስካላቆመ ድረስ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ የመንግስት ደግሞ መገናኛ በጣም ነጻ ሆኖ እንዲዘግብ እስካላደረገ ድረስ ምን ይሆናል መሰለሽ ጡዘቱ እየከበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የሚጀምረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱን እንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም ባህል ነው የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ የተነሳን መጽሐፍ ቅዱስን ቃልም ወይንም የቁርአን ቃል እየጠንትን እያለም እናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖትን እንትን በደንብ ለይቶ ያለማወቅ ነው። ቅድምም ብዬሻለሁ የዚህ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብያልኩሽ መገናኛ ብዙሃን ውስጥ ብቻ አይደለም፣ ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሃን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየሁ፣ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሃንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመስከረም ወር ማብቂያ ላይ የሐማስ ታጣቂዎች ያደረሱትን ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ያስከተለው ፍዳ በደቡብ እስራኤል ለሚኖሩ ኤርትራውያን ስደተኞች አላበቃም። በጋዛ የሚካሄደው ጦርነት የሚያበቃበት ጊዜ ምልክት ባልታየበት ሁኔታም ለሁለተኛ ጊዜ ተፈናቀሉ ስደተኞች ያለ ነዋሪነት መታወቂያና የእርዳታ አቅርቦት ህይወታቸውን እንደ አዲስ ለመጀመር ጥረት እያደረጉ ይገኛሉ። የአሜሪካ ድምጽ ሴሊያ ሜንዶዛ ከደቡብ እስራኤል ያደረሰችውን ዘገባ ስመኝሽ ቆየ እንደሚከተለው ታቀርባለች።
ተኬ ወልደ ሃይማኖት የትውልድ ሀገሩን ኤርትራን ሸሽቶ ወደ እስራኤል የተሰደደው እንደ አውሮፓውያን አቆጣጠር በ2010 ነበር። ሆኖም አሁን የሚኖርበት አሽከሎን ከተማ የሐማስ ታጣቂዎች ከጋዛ የሚተኩሷቸው ሮኬቶች ከሚዘንቡበት ከተሞች መካከል አንዱ በመሆኑ በጥቅምት ወር እንደገና ከመኖሪያው ተፈናቅሏል። ሮኬቱ በተተኮሰበት ወቅት እቤቱ እንደነበር የሚገልጸው ተኬ በወቅቱ በሰውነቱ ላይ ቀለል ያለ ጉዳት እንደደረሰበትም ይናገራል።
ቤት ውስጥ ነበር፣ እዚህ ጋር እዚያ ጋር እናም ሁሉም ቦታ ትንሽ ተጎድቻለሁ።
ተኬ የደረሰበት ጉዳት ከፍተኛ ባለመሆኑ ራሱን እንደ ድለኛ አርጎ ይቆጥራል። ከባለቤቱና ከልጆቹ ጋር በቅርብ በሚገኝ መጠለያ ውስጥ ይኖር የነበረ ሲሆን አሁን ግን ሁሉም ነገር ተቀያይሯል ይላል።
ማን ይማርሽ አንይ ማርገሽ ማውት ከሸሊ አደርሽፈኒ
አንድ ለነገርሽ የምችለው ነገር በጣም ከባድ ነው። ከውስጥ የመነጨ ፍርሃት በሙሉ ሰውነቴ ውስጥ ይስማኛል። ወደ ስራ መሄድ አልፈልግም። አንድ ቀን ሰራለሁ፣ አንድ ቀን አልሰራም። ፍርሃት ብቻ ነው የሚስማኝ። ሐኪም ጋር መሄድ ፈልጋለሁ፣ ነገር ግን የጤና መድህን ዋስትና የለኝም።
የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያሳየው እስራኤል ውስጥ ከ30,000 በላይ አፍሪካውያን ስደተኞች ይኖራሉ። ሐማስ ጥቅምት 7 ያደረሰው ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ግን ከ1200 በላይ የሚሆኑትን ከመኖሪያ ቤታቸው አፈናቅሏቸዋል። ሞኒም ሃሮን ሂያስ የተሰኘ ለጥገኝነት ጠያቂዎችና ለስደተኞች አገልግሎት የሚሰጥ ድርጅት ውስጥ የመብት አቀንቃኝ ባለሙያ ናቸው።
This has been a real re-traumatizing incident. Not only that.
ሁኔታው አስፈቃቂ ክስተት ነበር። ያ ብቻ ሳይሆን አንዳንድ ስደተኞች ቤተሰቦች ተገድለዋል። በጥቅም 7ቱ ጥቃት የተገደሉ 2 ኤርትራውያን ስደተኞች አሉ። አንድ ከዳርፉር የመጣ ስደተኛ ደግሞ አሽድዶ ውስጥ ተገድለዋል። ስለዚህ ይሄ ለነሱ በጣም አስቸጋሪ ሁኔታ ነው።
ይህ በተለይ ከኤርትራ ተሰዶ ለመጣው እንደ ተኪ የማነ ላሉ ወላጆች ትክክለኛ ሁኔታውን የሚገልጽ ነው።
ማማሽ ከሼ ማማሻኒ አይቲ አኒ ገዳልት በመልካማ
ለኔ በጣም ከባድ ሁኔታ ነው። ያደኩት ጦርነት ውስጥ በነበረ ሀገር በጦርነት መካከል ነው። ከዚያ በተሻለ ሁኔታ ወደ ተደራጀ ሀገር መጣው። ቢያንስ እንደዛ ብዬ ነበር ያሰብኩት። ስለዚህ ለምን ይሄንን ጦርነት እንደማልፈልገው ይገባሻል። ልክ ምንም ነገር እንዳልቀየርኩ ነው የሚሰማኝ። ልጆቼ በተመሳሳይ ሁኔታ ጦርነት ውስጥ እንዲያድጉ አልፈልግም።
ተኬ እንደሚለው አሁን ስደተኞቹ መንግስት ለእስራኤላውያን የሚሰጠውን አይነት መደበኛ እርዳታ ያገኙም። እንዳብዛኞቹ ስደተኞችም የእስራኤል የመኖሪያ ፈቃድ ወይም መታወቂያ የለውም። ይህ በስደተኞቹ ላይ የደቀነውን ተጨማሪ ፈተና ሃሮን ያስረዳሉ።
The evacuation system in Israel unfortunately is related
አለመታደሉ ነው። ተፈናቃዮችን ወደ ሌላ ቦታ የማዛወሩ ሂደት ከእስራኤል ህጋዊ መታወቂያ ጋር የተያያዘ ነው። ነገር ግን አብዛኞቹ ስደተኞች ይህ አይነት መታወቂያ የላቸውም። ስለዚህ መንግስት በእነዚህ አካባቢዎች የሚኖሩ ሰዎችን ወደ ሌላ ቦታ በማዛወር የሚሰጠውን እርዳታ ማግኘት አይችሉም።
የአሜሪካ ድምጽ በዚህ ጉዳይ ዙሪያ ከእስራኤል መንግስት ባለስልጣናት ማብራሪያ ለማግኘት ላቀረበው ጥያቄ ምላሽ አላገኘም። እስራኤል እንደ ሀገር ሆና የተመሰረተችው በዋናነት ለአይሁድ ህዝብ መኖሪያ እንዲሆን ሲሆን እጅግ በጣም የተወሰነ ቁጥር ያላቸው የአይሁድ ዝርያ የሌላቸው እስራኤላዊ ጥገኝነት ጠያቂዎችንም ይቀበላል። ሌሎቹን ግን በህገወጥ መንገድ ሀገሪቱ ውስጥ እንደሚኖሩ የኢኮኖሚ ስደተኞች ይመለከታቸዋል። በዚህ ምክንያት መንግስት ስደተኞቹ እንደ ህክምናና መኖሪያ ቤት የመሳሰሉ ለህዝብ የሚሰጡ ጥቅማ ጥቅሞችን ለማግኘት የሚያስችላቸው የመኖሪያ መታወቂያ አይሰጣቸውም። ይህ እንደ ከኤርትራ የመጣው መንግስታብ ገብረ ህይወት ላሉ ስደተኞች እየኖሩ ግን መኖራቸው አለመታየት ማለት ነው።
ولكن يبان له معناك من المدينه زكويف نحن ارجعنا مش نحن بمعنى كمو زي سمارت تيمبو
كمنجس من ما ينفع رداه يسطنم ايه غدال اند ترى شرق يتطالنا ينس هو يسمعنيال
መንግስተ አብ እብራይስጥ ለሚናገሩትና እስራኤላውያን እንደሆኑ ስለሚሰማቸው በእስራኤል የጦር ኃይሎች ውስጥ የማገልገል ህልም ላላቸው ልጆቹ የወደፊት ዕጣ ፈንታ ይጨነቃል።
مسخيك ايش لي اربع لاديم ايش لي بني اسر بن شمونه امروا لي نحن نيه بغولاني نحن نيه بن صنخانيم
አራት ልጆች አሉኝ። የ10 እና የ8 አመት ልጆች ብርጋዴር ለመሆን እንደሚፈልጉ ነግረውኛል። ያየሩ ለዶታደሮች መሆን ይፈልጋሉ። ለእስራኤል መዋጋት ይፈልጋሉ። ነገር ግን እስራኤላዊ አለመሆናቸው አያውቁም።
እነዚህ ወላጆች ከአራት ወራት በኋላ ወደዚህ ልጆቻቸው የሚያቁት ብቻኛ መኖሪያ ስፍራ ተመልሰው መምጣት በመቻላቸው አመስጋኞች ናቸው። በሲሊያ መንዶዛ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ለምሽቱ ወዲያስ የመጨረሻ ዘገባ ነው የምናልፈው። በማላዊ ገጠራማ ስፍራ የሚኖር አንድ ከሁለተኛ ደረጃ ትምህርቱን ያቋረጠ ወጣት ባየር ኃይል የሚሰራ ግኝትን በመጠቀም ለሚኖርበት ማህበረሰብ የኤሌክትሪክ ኃይልን ማቅረብ ይችላል። ላሜክ ማሲና ያደረሰንን ዘገባ ሀብታም ስዩም እንደሚከተለው ያቀርባል።
የፈጠራ ባለሙያው አርነስት አንድሪው ፈጠራ በአብዛኛው ዓላማው የመንደሩን ነዋሪዎች ቤቶቻቸውን በብርሃን ለማፍካት ሲሉ ኩራዝና ባትሪዎችን መግዣ ከሚያወጡት ወጪ ማዳን ነው።
ኤሌክትሪክ ሳንጠቀም ብዙ ችግር እየገጠመን መሆኑን ከተረዳው በኋላ ኤሌክትሪክ ኃይልን ለመስራት አሰብ። ዛሬ እዚህ ደርሰናል።
ከሁለተኛ ደረጃ ትምህርት ያቋረጠው የ18 አመቱ የፈጠራ ባለሙያ የኃይል ማመንጫ 1000 ቮልት ኤሌክትሪክ እንደሚያመነጭ ይናገራል። አሁን 9 ቤቶችን ራሱ በሰራው የኃይል ማመንጫ አማካኝነት አገናኝቷል።
ሞአቅሩ ኤሌክትሪክ የሚያመነጨው አየር በመጠቀም ነው። አምፖሎቹ እንዲፈኩ በጠርሙስ ውስጥ የተጠራቀመ ኃይልን እጠቀማለሁ። ምን ያህል የኤሌክትሪክ ኃይል እንደማመርት ለማወቅ ማግኔቲካዊ ኃይል በመጠቀም እመረምራለሁ። ከዚያም ኃይል አቀርብላቸው የምችላቸው ቤቶች ልክ ኃይሉን አመነጫለሁ።
ዩኑና ባለሙያዎች አንድሩ አየሩን በመጠቀም ኤሌክትሪክ ኃይል እንዴት ማመንጨት እንደቻለ በተብራራ ሁኔታ አለማስረዳቱን ይተቻሉ። ምናልባት ሌሎች ሐሳቡን እንዳይኮርጁ በሚስጥር ይዞት ሊሆን እንደሚችል ይናገራሉ። ብላንታየር በሚባል ተቋም ውስጥ የኃይል ማመንጨት መሐንዲስ የሆኑት አሊካቱምባ አንዱ ናቸው።
ምን አይነት አየር እንደሚጠቀም አናውቅም። አየር ኃይልን ለማመንጨት እንዴት ሊውል ይችላል ይብሎንም አናውቅም። እሱም አልተናገረም። እሱም አላብራራም። ታዲያ እንዴት አድርገና ደንቀው እንደማንዲሶች እንዴት እናግዘው?
ከቱምባ እንደሚሉት የአንድሩ ፈጠራ ከተረጋገጠ በአለም ላይ እጅግ አስገራሚ ከሆኑት ፈጠራዎች ይመደባል። ፈጠራው ግን ተጠራጣሪ ጎረቤቶችን ሳይቀር አሳምኗል። ሜሪ ፋሪ አንዷ ናቸው።
በቤታችን የምንጠቀመውን የኤሌክትሪክ ኃይል ማመንጨት አቅሙን ከሚጠራጠሩ ሰዎች መካከል አንዷ ነበርኩኝ። የቤተሰቦቹን ቤት ከኤሌክትሪክ አገልግሎት ጋር ማገናኘቱን ባየጊዜ ለእኔም ቤት ተመሳሳይ ነገር እንዲያደርግ ጠየቅኩት። አሁን ህይወት ቀላል ሆኗል።
የመንደሩ ሰዎች ነፃውን ኤሌክትሪክ አገልግሎት ስልካቸውንና የኤሌክትሪክ ጸጉር ማስተካከያ መኪናቸውን በኃይል ለመሙላት እየተጠቀሙበት ይገኛሉ። ያንሩ እናት ኤቭሊን ቺንጓ በገንዘብ እጥረት ምክንያት ልጃቸው ትምህርቱን በአውሮፓውያኑ 2018 ዓ.ም እንዳቋረጠ ይናገራሉ።
በጎ የሚመኙ ሁሉ ይሄ ልጅ ትምህርቱን እንዲቀጥል፣ ወደ ትምህርት ቤት ተመልሶ የፈጠራ ሐሳቡን እንዲያሳድግ እንዲያግዙ ተለምናለሁ። በተፈጥሮ የተቸረውን ቀስ ነው አሁን በጥቅም ላይ ያዋለው።
የኃይል ሚኒስትር የሆኑት ኢብራሂም ማቶላ በቅርቡ ለፈጠራው አድናቆታቸውን ችረዋል።
እንዲህ ያሉ ፈጠራዎች የኤሌክትሪክ ኃይል አቅርቦት እንዲኖረን ያግዙናል። ከአቅርቦትም ተሻግሮ ገቢን ያገናዘበና ዘላቂነት እንዲኖርም ያስችላል።
በዳዋ ወረዳ የሚኖሩ ባለሥልጣናት ስልጠና የኤሌክትሪክ ገመድ፣ ከአደጋ መከላከያ አልባሳትና የኤሌክትሪክ ኃይልን መለካት የሚችሉ መሳሪያዎችን ለግሰዋል። መርሲ ፓኩላይ የወረዳው እቅድና ልማት መስሪያ ቤት ኃላፊ ናቸው።
لا ለእለቱ ያዝነው መሰናዶ እዚህ ላይ ተጠናቋል። የደንገረመው መሰናዶን በመምራት ንጉስ ሳምሬ በቅንብሩ አብረናችሁ ነበር። ሰላም ጤና ይስጥልኝ። ተናገሩ።